ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አገራችንም በዚህ ዓመት መጨረሻ ላይ ለምታዘጋጀው አገራዊ ምርጫ የአሁኑ ተሞክሮ በተሳካ ሁኔታ ምርጫውን ማጠናቀቅ እንደምንችል ያሳያል።
የሲዳማ ዞን ዋና አስተዳዳሪ አቶ ደስታ ለዳሞ በትናንቱ ህገ ውሳኔ ዙሪያ ከሰጡት አስተያየት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
በድሬዳዋ አስተዳደር በምስራቅ ኦሮሚያና በድሬዳዋ ዩኒቨርሲቲ ግጭቶች ተፈናቅለው በትምህርት ቤቶችና አብያተ ክርስቲያናት ለተጠለሉ ዜጎች ድጋፍ አድርጌያለሁ ሲል የኢትዮጵያ ቀይ መስቀል ማህበር የድሬዳዋ ቅርንጫፍ አስታወቀ። የዚህንም ዝርዝር ይዘናል፣ በመጽሔት ክፍለ ጊዜ ይቀርባል።
ኢህአዴግ ወደ ህብረ ብሔራዊ ፓርቲነት ለመሸጋገር የሚያደርገውን ጉዞ ዛሬ በጀመረው የምክር ቤት ስብሰባ ቀጥሏል። ምክር ቤቱ በስራ አስፈጻሚው የቀረበለትን የውህደት ጥያቄ በሙሉ ድምፅ አጽድቋል። ከእለቱ ዋና ዋና ዜናዎቻችን መሀል አንዱ ነው።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ህዳር 11 2012 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጅት ታዬ ነን። ፕሮግራማችንን የምታቀናብረው ብርሃን ኃይሉ ነች። የስርጭት መሐንዲሱ ቮይቴክ ዞርኛክ ነው። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱ የዓለም ዜና። ኢህአዴግ ወደ ህብረ ብሔራዊ ፓርቲነት ለመሸጋገር የሚያደርገውን ጉዞ ዛሬ በጀመረው የምክር ቤት ስብሰባው ቀጥሏል። ምክር ቤቱ በስራ አስፈጻሚው የቀረበለትን የውህደት ጥያቄ በሙሉ ድምፅ አጽድቋል። በነገው ዕለትም በአዲሱ ፓርቲ ህገ ደንብ ላይ ተወያይቶ እንደሚወስን ይጠበቃል። መለስካቸው አምሃ ዝርዝሩን ይዟል።
የኢትዮጵያ ህዝቦች አብዮታዊ ዴሞክራሲያዊ ግንባር ኢህአዴግ ባለፈው ሳምንት በስራ አስፈጻሚ ኮሚቴ ስብሰባ በአብላጫ ድምፅ የጸደቀውን ውህደት ዛሬ የተሰበሰበው የግንባሩ ምክር ቤት በሙሉ ድምፅ እንዳጸደቀው የግንባሩ ሥራ አስፈጻሚ ኮሚቴ አባል አቶ ፈቃዱ ተሰማ በኢትዮጵያ ቴሌቪዥን ስቱዲዮ ተገኝተው ገለጹ። ምክር ቤቱ ዛሬ በነበረው ውሎ በውህዱ ፓርቲ መርሃ ግብር ላይ የተወያየ መሆኑን የዘረዘሩት አቶ ፈቃዱ ፓርቲው በርዕዮተ ዓለሙ መካከለኛ መንገድን ተከትሎ የሚጓዝ መሆኑንም አስረድተዋል።
ከግራ ዘመም ሆነ ከቀኝ ዘመም የፖለቲካ አቋም መካከለኛውን በመያዝ የኢትዮጵያን ተጨባጭ የፖለቲካ ሁኔታና የህዝቦቿን ፍላጎት በሚያሟላ መልኩ መሄድ አለብን። ከግራም ከቀኝም የዘመመ አይነት ነገር ሳይሆን በመደብ የመታከል ሳይሆን መካከለኛውን የሀገራችን ተጨባጭ ነባራዊ ሁኔታ ያገናዘበና እሱን ለመፍታት የሚሉ ጉዳዮች ላይ በግልጽ ተወያይተው አቋም የተያዘባቸው ነው። ከቀደመው በጎውን ማስቀጠል፣ ስህተቶችን ያለምረት ማረምና ለዛሬና ለነገ ትውልድ የሚሆን ሁለንተና የብልጽግና በማህበራዊ በፖለቲካ አስተሳሰብ በኢኮኖሚ ማረጋገጥ ይታገላል ማለት ነው።
አቶ ፈቃዱ አክለው እንዳስታወቁትም ምክር ቤቱ የዚህ የብልጽግና ፓርቲ ተብሎ በተሰየመው ፓርቲ ፕሮግራም ውይይት ካደረገ በኋላ በሙሉ ድምፅ አጽድቆታል። በነገ ዕለት በብልጽግና ፓርቲ ረቂቅ ደንብ ላይ ምክር ቤቱ በዝርዝር እንደሚወያይና የሚጎድል ነገር ካለም እንዲሟላ ተደርጎ ምክር ቤቱ እንደሚያጸድቀው ይጠበቃል ሲሉ አቶ ፈቃዱ ተሰማ ተናግረዋል። በዛሬው የኢህአዴግ ምክር ቤት ስብሰባ ላይ የህዝባዊ ወያነ ሓርነት ትግራይ ህወሓት ተወካዮች እንዳልተገኙ ታውቋል። የህወሓት ጽህፈት ቤት ትላንት ለግንባሩ ምክር ቤት በላከው ደብዳቤ ስብሰባው የተካሄደው ቀደም ሲል ከተያዘው አጀንዳ ውጭ መሆኑን፣ ከግንባሩ መተዳደሪያ ደንብ ባፈነገጠ መልኩ መሆኑን አመልክቶ ሥራ አስፈጻሚ ኮሚቴው በሕገ ወጥ መንገድ ህወሓትን ሊያፈርስ ሥልጣን እንደሌለው ገልጿል። በዚህም ምክንያት በዚህ ስብሰባ እንደማይሳተፍ ይፋ አድርጓል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። የኢህአዴግ ምክር ቤት በቅርቡ ያሳለፈውን የውህደት ስምምነት እንደሚደግፍ የአፋር ህዝብ ፍትሐዊ ዲሞክራሲያዊ ፓርቲ አስታወቀ። ፓርቲው ይህን ያሳወቀው ዛሬ ሰመራ ላይ በጠራው ጋዜጣዊ መግለጫ ነው። መስፍን አራጌ ተከታትሎታል።
ፓርቲው ዛሬ ሰመራ ላይ በሰጠው ጋዜጣዊ መግለጫ ውህደቱ ለኢትዮጵያ እድገትና ብልጽግና አስተዋጽኦ ይኖረዋል ብሏል። ለ27 ዓመታት የዘለቀው የአብዮታዊ ዴሞክራሲያዊ ርዕዮተ ዓለም በኢትዮጵያ ህዝብ እድገት ላይ ማነቆ ነበር ያለው መግለጫው የውህደቱ ውሳኔ ኢትዮጵያን እየተፈታተናት ካለው የፖለቲካ የኢኮኖሚና ማህበራዊ ችግሮች እንድትወጣ ያደርጋታል ብሏል። ውህደቱ የጋራ ተጠቃሚነትን የሚያረጋግጥ ነው ይላሉ የፓርቲው ሊቀመንበር አቶ መሐመድ ዳውድ።
አማርኛ፣ ኦሮምኛ፣ ትግርኛ እንዲሁም አፋርኛ፣ ሶማልኛ የፌዴራል ቋንቋዎች እንዲሆኑ ማመራቱና መዋሰኑ ደግሞ ውህደቱ ምን ያህል ለፌደራል ስርዓት አስፈላጊነቱ እንደሚያምን ያስገነዝባል።
ውህደቱን የተሻለ ለማድረግም ከመንግስት ይጠበቃል ያሉትን እንዲህ ብለዋል።
በ27 ዓመታት በየክልሉና በየዘርፉ የሚገኙ ብልሹ አሰራሮችን በመስወገድ በምትኩ አዳዲስ ራዕይ ያላቸውና ለህዝብ ታማኝ የሆኑ አዳዲስ አመራሮች ወደ ውህደቱ ማምጣት መቻል አለበት።
ይህ በእንዲህ እንዳለ በቅርቡ በአገሪቱ የተለያዩ ዩኒቨርሲቲዎች የተፈጠረውን ግጭት፣ የሰው ህይወት መጥፋት፣ አካል ጉዳትና የንብረት ውድመት ፓርቲው አውግዞ መንግስት ተማሪዎች ውስጥ ሰርገው በመግባት የራሳቸውን ድብቅ አጀንዳ የሚያራምዱ ኃይሎች ላይ እርምጃ እንዲወስድ ጥሪ አስተላልፏል። ህግ ለማስከበር መንግስት የሚወስደውንም ማንኛውንም እርምጃ እንደሚደግፍ ፓርቲው አስታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን እናመሰግናለን። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ያነጣጠረው ምክር ቤታዊ ምርመራ ላይ ዛሬ ቃላቸውን የሰጡ አንድ የዋይት ሀውስ የቀድሞ የብሔራዊ ጸጥታ ባለስልጣን ሚስተር ትራምፕ ባለፈው ፕሬዚደንታዊ ምርጫ ጣልቃ የገባችው ሩሲያ ሳትሆን ዩክሬን ነች የሚለው የፈጠራ ወሬ ነው ሲሉ ተናገሩ። ፊዮና ሂል ዛሬ በተወካዮች ምክር ቤት የደህንነት ኮሚቴ ፊት ቀርበው የሰጡት የምስክርነት ቃል ፕሬዚደንቱ በጉዳዩ ዙሪያ ሲሉ ከቆዩት ጋር በቀጥታ የሚቃረን ነው። ፕሬዚደንቱ አልፈው አልፈው ሩሲያ በምርጫው ጣልቃ ገብታ ሊሆን ይችላል ቢሉም የሩሲያ ፕሬዚደንት ቭላዲሚር ፑቲን ሀገራቸው እሳቸውን ለመደገፍ ብላ ጣልቃ አልገባችም ሲሉ ማስተባበላቸውን እንደሚቀበሉ ሲናገሩ መቆየታቸው የሚታወስ ነው። በመጽሔት ክፍለ ጊዜ ዘርዘር ያለ ዘገባ ይኖረናል። በዩናይትድ ስቴትስ ዜና ላይ ስንቆይ በመጪው ፕሬዚደንታዊ ምርጫ የሚወዳደሩት የዲሞክራቲክ ፓርቲው እጩ ተፎካካሪዎች ትናንት ረቡዕ ማታ ጆርጂያዋ አትላንታ ከተማ ላይ ባካሄዱት አምስተኛው ክርክራቸው በፕሬዚደንት ዶናልድ ትራምፕ ላይ ያነጣጠረው ምክር ቤታዊ ምርመራ አንዱ ዋና ትኩረታቸው ሆኖ አምሽቷል። የቀድሞው ምክትል ፕሬዚደንት ጆ ባይደንን ጨምሮ ኤምኤስኤንቢሲ ቴሌቪዥን ባዘጋጀው ክርክር የተካፈሉት አስሩም ዲሞክራት እጩዎች በተወካዮች ምክር ቤት እየተካሄደ ያለውን ምርመራ ድጋፋቸውን ሰጥተው ተናግረዋል።
ፕሬዚዳንት ዶናልድ ትራምፕ በቻይና ሰራሽ ሸቀጦች ላይ ተጨማሪ ቀረጥ እንደሚጥሉ እየዛቱ ቢሆንም ቤጂንግ በበኩሏ ከዩናይትድ ስቴትስ ጋር ያለንን የንግድ ጭቅጭቅ ለመፍታት መስራቴን እቀጥላለሁ እያለች ነው። የቻይና የንግድ ሚኒስቴር ቃል አቀባይ ጋኦ ፌንግ ዛሬ በሰጡት መግለጫ ቤጂንግ ከዋሽንግተን ጋር የመጀመሪያ ዙር የንግድ ስምምነት ላይ ለመድረስ ስትል እኩልነትንና የጋራ መከባበርን መሰረት ባደረገ መልኩ ለመነጋገር ፈቃደኛ ነች ብለዋል። ቻይና የዩናይትድ ስቴትስን የንግድ ፖሊሲ በንግድ ዘርፍ የመወዳደር አቅሜን ለማፈን ለመሞከር የታለመ ነው ስትልም ትወነጅላለች።
ኢራቅ ዋና ከተማ ባግዳድ ውስጥ በጸጥታ ኃይሎችና በመንግስት ተቃዋሚ ሰልፈኞች መካከል በተፈጠረ ግጭት ቢያንስ 2 ሰዎች መሞታቸው ተዘግበዋል። ባለስልጣናት እንደሚሉት ተቃዋሚዎቹ የተገደሉት ፖሊስ ከከተማዋ ድልድይ እንዲለቁ ለማስገደድ አስለቃሽ ጋዝ በተኮሰበት ጊዜ ነው። ተቃዋሚዎች ሲናክ የሚባለውንና ከጤግሮስ ወንዝ በከባድ የጸጥታ ኃይል ወደሚጠበቀው የአስተዳደሩ መቀመጫ የሚገኝበት ግሪን ዞን የሚያቋርጡ ሌሎች 2 ድልድዮችን ተቆጣጥረው እንደነበረ ተገልጿል። የስራ እድልና የመንግስታዊ አገልግሎቶች እጥረት ጥያቄዎችን ይዞ ባለፈው ጥቅምት ወር የተቀሰቀሰው ተቃውሞ ሙስናው ተባብሷል፣ የህዝቡ የገቢ ልዩነትም ሰፍቷል የሚሉ ጥያቄዎችን ጨምሮ ቀጥሏል። አሁን ተቃዋሚዎች ሙሉ አስተዳደራዊ ለውጥ እንዲካሄድ እየጠየቁ ናቸው። የመንግስቱ የጸጥታ ኃይሎች እጅግ የሚበዙት ያልታጠቁ በሆኑት ተቃዋሚ ሰልፈኞች ላይ ጥይት፣ አስለቃሽ ጋዝና ማስደንገጫ ፈንጂ እየተኮሱ ከ320 በላይ ሰዎች መግደላቸውን እና ብዛት ያላቸውን እንዳቆሰሉ በሺዎች የተቆጠሩ እንዳቆሰሉ ተዘግቧል። ሰኞ ዕለት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በሁከት ወይም በሙስና ተጠያቂ በሆኑ የዛች ሀገር ባለስልጣናት ላይ ዋሽንግተን ማዕቀብ ልትጥልባቸው እንደምትችል አስጠንቅቀዋል።
በመጨረሻም የብሪታንያው ልዑል አንድሩ ከጥቂት ወራት በፊት በእስር ቤት ሳሉ የራሳቸውን ሕይወት ካጠፉት አሜሪካዊ የንግድ ሰው ጄፍሪ ኤፕስቲን ጋር በነበራቸው ግንኙነት ዙሪያ በተፈጠረው ዝግብ ይፋዊ ህዝባዊ ኃላፊነት ስራዎቻቸውን ሊሰናበቱ መሆኑ ተገለጠ። ከቤኪንግሃም ቤተ መንግስት ትናንት የወጣው ይህ መግለጫ ውዝግቡ የንጉሳዊ ቤተሰቡንና የልዑሉ ወይም ልዑሉ የሚሳተፉባቸውን በጎ አድራጎት ስራዎች በከፍተኛ ደረጃ እያስተጓጉለ መሆኑን አስታውቀዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞም አሃዱ ሬዲዮ 94.3 ላይ እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ይሆናል። ወደዚያው እንለፍ።
በትላንቱ የሲዳማ ህዝብ ውሳኔ ውጤት ሲዳማ ክልል ሆኖ የሚደራጅ ከሆነ በአዲስ የመደመር ፖለቲካ አስተሳሰብና በብልጽግና ፓርቲ ይመራል ተባለ። የሲዳማ አስተዳደር ቀጣይ ስራ የህዝብ ሰላምና አብሮነትን ማረጋገጥ ነው ሲሉ የዞኑ ዋና አስተዳዳሪ አቶ ደስታ ሌዳሞ ዛሬ ረፋድ ላይ በሰጡት መግለጫ አመልክተዋል። የሲዳማ ህዝብ ውሳኔ አገሪቱ ለጀመረችው የዲሞክራሲያዊ ስርዓት ግንባታ ጉልህ ማሳያ ነውም ብለዋል አስተዳዳሪው። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይዟል።
የሲዳማ ዞን ዋና አስተዳዳሪ አቶ ደስታ ሌዳሞ የሲዳማ ውሳኔ ህዝብ ሰላማዊ፣ ዲሞክራሲያዊና ፍትሃዊ ሆኖ ተጠናቋል ብሏል። የሲዳማ ህዝብ በክልል ለመደራጀት ለዘመናት ትግል ቢያደርግም ከዚህ በፊት የነበሩ መሪዎች ባሳደሩት ጫና ተከልክሎ ከመቆየቱም በላይ አላስፈላጊ ዋጋ መከፈሉን ጠቅሷል።
እጅግ ሰላማዊ፣ ዲሞክራሲያዊ እና ፍትሃዊ መጠናቀቁ የሰለጠነ ዲሞክራሲያዊ ፉክክር በሀገራችን ማድረግ እንደሚቻል የመልካም ለዓለም ህዝቦች እያሳየ ክስተት ነው ብሎ መውሰድ ይቻላል። አገራችንም በዚህ ዓመት መጨረሻ ላይ ለምታዘጋጀው አገራዊ ምርጫ የአሁኑ ተሞክሮ በተሳካ ሁኔታ ምርጫውን ማጠናቀቅ እንደምንችል እያሳያል።
አሁን በአገሪቱ ውስጥ አለ ባሉት ለውጥ የተገኘው እድል መሆኑን ገልጠው በዞኑ መንግስትና በሲዳማ ህዝብ ስም ጠቅላይ ሚኒስትር አብይ አህመድን አመስግነዋል።
ይህንን ልመልስ የሚችል ህገ መንግስታዊ ድንጋጌ ያለ ቢሆንም የፖለቲካ ቁርጠኝነት በመጥፋቱ በተለያየ ጊዜ ጥያቄዎቹ ሲነሱ ሲወርቁ ቆይተዋል። ባለፈው ከአንድ ዓመት ጀምሮ ግን በሀገራችን እየመጣ ባለው ሁሉ አቀፍ ለውጥ የፖለቲካ ስነ ምህዳሩ እየሰፋ የተከማመሩ ጥያቄዎች መፈታት በመጀመሪያቸው የሲዳማ በክልልነት የመደራጀት ጥያቄም ጭምር በዚህ አግባብ ለውጡ ምላሽ እንዲያገኝ በማድረጉ ህዝብ ውሳኔ የመደራጀቱ በጣም ደስ ብሎናል። ለውጡን በመምራት የተከማመሩ ጥያቄዎችን በመፍታት ሚና ያላቸው የሀገራችን የለውጥ መሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አገራችንን ወደ ተሻለ ብልጽግና ጎዳና እያመሩ መሆናቸው በቅርብ ጊዜ በዓለም መድረክ የሰላም ሽልማት ጭምር በመቀበል ያረጋገጡ ቢሆንም ከእኛ ከሲዳማ ህዝብ አንጻርም የቆየ ጥያቄን በሚፈታ መልኩ በሳል አመራር በመስጠት ህዝበ ውሳኔው እንዲዘጋጅና በዲሞክራሲያዊና በሰለጠነ አግባብ መፎካከር እንድንችል የህዝቦች ጥያቄ በሰላማዊ መንገድ እንዲፈታ ላበረከቱት አስተዋጽኦ በሲዳማ ህዝብና በአስተዳደሩ ስም ላመሰግናቸው እወዳለሁ።
በውሳኔ ህዝብ ውጤት መሰረት ሲዳማ ክልል ሆኖ የሚደራጅ ከሆነ በአዲሱ የመደመር ፖለቲካ አስተሳሰብና በብልጽግና ፓርቲ እንደሚመራም ገልጠዋል።
የሲዳማ ህዝብም በክልልነት ከተደራጀ በኋላ የሚኖረው የፖለቲካ ሚናውም ቢሆን በአዲስ መልክ ክልሉን መሰረት ያደረገ የክልላችን ህዝቦች ተጠቃሚ ሊያደርግ የሚችልና የሀገራችንንም የፖለቲካ ስነ ምህዳሩን ሊያሰፋና ሊያጠናክር በሚችል መልኩ የሚፈጸም ነው የሚሆነው። ስለዚህ ከአሁኑ ጀምረን በመደመር ሂሳብ በሀገራችን የሚፈጠረው አዲሱ ፓርቲ አካል በመሆን በአዲሱ ክልላችን ቅርንጫፍ በመፍጠር አባሎቻችንን በዚህ ደረጃ ታቅፎ በሰፊ የሚታገሉበት በመሆኑ ግጥምጥሞሹ አዲስ ክልልና አዲስ የፖለቲካ ምህዳር በመሆኑ በጣም ደስ ይለናል። ለዚህም የሚጠበቅብንን የአገር ግንባታ ሚናችን በአግባቡ ለመወጣት ከአሁኑ የተዘጋጀ መሆናችንንም ጨምሬ መግለጽ እፈልጋለሁ።
ለስዳማ ውሳኔ ህዝብ አስተዋጽኦ ላበረከቱ የብርሰፍ ክፍሎች፣ ለጸጥታ ባለስልጣናትና ለባልድርሻ አካላት ሁሉ ምስጋና አቅርበዋል። አቶ ደስታም ከህዝብ ውሳኔ በኋላ ያለው ሂደትም ሰላማዊ እንዲሆንም ከሚመለከታቸው ባለስልጣናት ጋር በቅንጅት የሚሰራ መሆኑን ተናግረው የአስተዳደሩ ቀጣይ ስራም የህዝብ ሰላምና አብሮነትን ማረጋገጥ መሆኑንም የዞኑ አስተዳዳሪ ዛሬ ረፋድ በሰጡት መግለጫ አስታውቀዋል።
የስዳማ ህዝብና አብሮን የሚኖር ሁሉም ብሔሮችና ብሔረሰቦች በእኩልነት በልማቱ ስራ የሚሳተፉበት አንድነታቸውን የሚያጠናክሩበትና በጋራ ከአንድ ማዕድ በኩል የሚስተናገዱበት ተጠቃሚ የሚሆኑበት የፖለቲካና የአስተዳደር ስነ ምህዳር በመፍጠር በአንድነት ፊታችንን ወደ ልማት የምናዞርና እንግዲህ ህዝቡም በአመራሩ መሪነት በህዝብ ተሳታፊነትና ተፈጻሚነት በተጠቃሚ በሚያደርጉ ጉዳዮች ላይ በማተኮር የተለመደ ትብብሩን በማድረግ ሌት ተቀን እንዲተጋ በዚህ አጋጣሚ ጥሪዬን ማስተላለፍ ይፈልጋለሁ።
በተመሳሳይ የአዋሳ ከተማ ምክትል ከንቲባ አቶ ጥራቱ በየነ የውሳኔው ህዝብ ድምጽ አሰጣጥ በአዋሳ ከተማ ሁሉም ክፍለ ከተሞች በሰላም እንዲጠናቀቅ ላደረጉ አካላት ምስጋና አቅርበዋል። ከተማዋ ሁሉም ብሔር ብሔረሰቦች በፍቅር የሚኖርባት ህብረ ብሔራዊ ከተማ ናት ያሉት አቶ ጥራቱ በህዝቦች አንድነትና አብሮነት ላይ ምንም አይነት ተጽዕኖ ስለማይኖር ሁሉም ከስጋት ነጻ ሆኖ መንቀሳቀስ አለበት ሲሉ መልእክት አስተላልፈዋል። የአዋሳ ከተማና የስዳማ ዞን የጸጥታ መምሪያዎችም የስዳማ ውሳኔ ህዝብ ድምጽ አሰጣጥ በሰላም እንዲጠናቀቅ ድርሻቸውን ለተወጡ አካላት ምስጋና አቅርበዋል። የአዋሳ ከተማ ሰላምና ጸጥታ መምሪያ ኃላፊ ኮሎኔል ሮዳሞ ከያ በበኩላቸው ሰላም ወዳድ የሆነው የከተማውና የዞኑ ማህበረሰብ በቀጣይ ሰላሙን በማረጋገጥ እንዲቀጥል ጠይቀዋል። በቀጣይ የሚገለጠውን የውሳኔ ህዝብን ውጤት በጸጋ እንዲቀበሉም መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን ዘብድዮስን እናመሰግናለን ለዘገባው። ቀጣዩ ዘገባ ደግሞ ወደ ድሬዳዋ ይወስደናል። በኢትዮጵያ ቀይ መስቀል ማህበር የድሬዳዋ ቅርንጫፍ በድሬዳዋ አስተዳደር በምስራቅ ኦሮሚያና በድሬዳዋ ዩኒቨርሲቲ ግጭት ተፈናቅለው በትምህርት ቤቶችና አብያተ ክርስቲያናት ለተጠለሉ ዜጎች ድጋፍ ማድረጉን አስታውቋል። ተጎጂዎቹ በጎ ፈቃደኞችና ቀይ መስቀል እንጂ መንግስት እስካሁን ምንም ድጋፍ አላደረገልንም ሲሉ ወቀሳ አቅርበዋል። አዲስ ቸኮል ዝርዝሩን ይዟል።
የኢትዮጵያ ቀይ መስቀል ማህበር ድሬዳዋ ቅርንጫፍ ተጠባባቂ ኃላፊ የሆኑት አቶ ከተማ ተሰማ በተለይ ለቪኦኤ እንዳስታወቁት ድርጅታቸው በድሬዳዋ ተደጋጋሚ ግጭቶች ከገንደ ተስፋና በርገሌ ተፈናቅለው በገንደ ተስፋ ቁጥር ሁለት ትምህርት ቤትና ገብርኤል ቤተክርስቲያን ለተጠለሉ ነዋሪዎች፣ ከምስራቅ ሐረርጌ ቀርሳና ወተር ተፈናቅለው በገብርኤል ቤተክርስቲያን ለተጠለሉ ነዋሪዎች፣ እንዲሁም በድሬዳዋ ዩኒቨርሲቲ የተፈጠረውን ግጭት በመሸሽ በስላሴ ቤተክርስቲያን ለተጠለሉ ተማሪዎች ልዩ ልዩ ድጋፍ አድርጓል ብለዋል። በድሬዳዋ ከተማ ከጳጉሜ 6 የአዲስ ዓመት ዋዜማ ጀምሮ በተቀሰቀሰውና ያዝ ለቀቅ እያደረገ በቀጠለው ግጭት ከሰፈራቸው ተፈናቅለው በገንደ ተስፋ ቁጥር ለትምህርት ቤትና ገብርኤል ቤተክርስቲያን ለተጠለሉ ስለተደረገው የሰብአዊ ድጋፍ አቶ ከተማ ሲናገሩ
ከአካባቢያቸው ተፈናቅለው ወደ መጠለያ አካባቢ የገቡ አሉ። በተለይ አሁን ገንደ ተስፋ የሚባለው አካባቢ ሰዎች ከአካባቢያቸው በተፈጠረው ግጭት ወደ መጠለያ አካባቢ እየገቡ ነው። ሳቢያን አሚን ገንደ ተስፋ ቁጥር ለትምህርት ቤት የሚባል አለ፣ እዛ ገብተው ነበረ። በተጨማሪ ደግሞ ከገብርኤል ቤተክርስቲያን የተጠለሉ ነበሩ። ለእነዚህ ያደረግነው ድጋፍ መጀመሪያ በመጠባበቂያ ከያዝናቸው ምግብ ነክ ያልሆኑ ቁሳቁሶችን ማልተስ ነው። ለሁለቱም ለገነት ስፋም ቁጥሯ ትምህርት ቤት ለነበሩትም ገብርኤል ቤተክርስቲያንም ያልሆኑ ቁሳቁሶች በወቅቱ አድርሰናል። አስፈላጊ የመኝታ መገልገያዎችን፣ ምግብ መስሪያ ቁሳቁሶችን እና ውሃ መጠጫ ቁሳቁሶችን ለማድረስ ሞክረናል፣ ጥረት አድርገናል፣ አድርሰናለን። ሁለተኛው ግን የሰብአዊነት ጥምረት የሚባል አዲስ አበባ ላይ የተቋቋመ በእነ ያሬድ ሹመቴ የሚመራ ቲም አለ። ያ ቲም በሀገር ፍቅር ቲያትር ቤት አካባቢ ያሰባሰበውን ከፍተኛ ግምት ያለው የምግብ ድጋፍ ልኮልናል። ወቅቱ አልባሳትን ልኮልናል። እሱን በወቅቱ እዚያው ቦታ ተገኝተን በእኛ በጎ ፈቃደኞች እና በአጠቃላይ በስታፉ ለተረጂዎች እንዲደርስ አድርገናል።
ለምን ያህል ሰዎች
ነው? ገነት ተስፋ ቁጥር ለትምህርት ቤት ወደ 133 ቤተሰብ አባወራ ነው የያዝነው። ገብርኤል ቤተክርስቲያን ደግሞ ወደ 60 አካባቢ አባወራዎች ነው የያዝነው።
ከዚህ ባሻገር ከገንዳ አዳ ተፈናቅለው በአዲስ ከተማ የተጠለሉ ሌሎች 60 ግለሰቦች ዝርዝር ከቀበሌው እንደደረሳቸውና በነገ ዕለት ድጋፍ እንደሚያደርጉላቸው ተናግረዋል። ግጭቶቹ በተነሱ ጊዜም የአምቡላንስ አገልግሎት መስጠት መቀጠላቸውን ነው አቶ ከተማ የሚናገሩት። ባለፈው ጥቅምት 12 በምስራቅ ኦሮሚያ ተከስቶ በነበረው ረብሻም ንብረታቸው ወድሞ ወደ ድሬዳዋ ሸሽተው የመጡ 39 ግለሰቦችንም እንደደገፉ አቶ ከተማ አክለው ተናግረዋል።
ከዚህ ምስራቅ ሐረርጌ ከወተር ከቀርሳ አካባቢ ወደ ገብርኤል ቤተክርስቲያን የተጠለሉ ነበሩ። እዚህ እንደደረሱ ጥሪ ተደርጎልናል። ሄደን አይተናል እና መጀመሪያ ያደረግነው ምንድን ነው ያለውን ነገር ለብርድስ እና ሌሎች ቁሳቁሶችን እንዲደርሱ አድርገናል። ለእነሱ ማለት ነው ቁጥራቸው ብዙም አይደለም። እነሱ ለ39ኙም ማድረግ የሚገባን አድርገናል።
ለዩኒቨርሲቲው ተማሪዎች ላደረጉት ድጋፍም አቶ ከተማ የሚሉት አላቸው።
ድጋ ዩኒቨርሲቲ በቅርብ ጊዜ በተፈጠረው የተማሪዎች የእርስ በርስ ግጭት መጀመሪያ ተማሪዎቹ ከዛ እንደወጡ ቁጥራቸው ወደ 1300 አካባቢ የሚደርስ ስላሴ ቤተክርስቲያን ነው የተጠለሉት እና የመጀመሪያው የእኛ ድጋፍ ያደረግነው ምንድን ነው ፈርስት ኤድ የመጀመሪያ ሕክምና እርዳታ ለተጎዱ ተማሪዎች የመስጠት ስራ የሰራ ነው። ሁለተኛ ደግሞ ከግቢው ሲወጡ የደረሰባቸው ጉዳት ነበረ፣ እነዛን ወደ ሕክምና ጣቢያዎች የማድረስ ስራ ሰራ ነው። ይህን ከሰራንና ካጠናቀቅን በኋላ ደግሞ እንደገና ሄደን አስባረግነው አሴስመንት የሚተኙበት ቁሳቁስ እና የመጠጫ ሌሎች ነገሮች ያስፈልጋቸው ነበረ። ይህንንም በወቅቱ አድርሰናል። በተረፈ እንግዲህ ከነሱ ጋር በመሆን በጎ ፈቃደኞች አብረው እያገዙ ይገኛሉ ወጣቶች ማለት ነው እና ወደ ቦታቸው ወደ ትሬትም እንዲመለሱ የማድረግ ነገር ያው አስተዳደሩ እየሰራ ነው ያለው። በእኛ በኩል ግን አስፈላጊ ሰብአዊ ድጋፍ እያደረግን እንገኛለን ማለት ነው።
የተፈናቃዮቹ የምግብ ፍላጎት በዋናነት በአካባቢው ነዋሪዎች የበጎ ፈቃድ ድጋፍ ላይ ተመሰረተ በመሆኑ ዘላቂነቱ አጠራጣሪ ስለሆነ ለቀይ መስቀል ማህበር ዋና መስሪያ ቤትም ሪፖርት ማድረጋቸውን አቶ ከተማ አስታውቀዋል። አቶ ከተማ ድሬዳዋ ብሎ ምስራቅ ኢትዮጵያ የቀድሞ መታወቂያ ወደሆነው ፍቅርና መተሳሰብ እንዲመለስ ነው የሚመክሩት። ተፈናቃዮቹም ቀይ መስቀልንና የድሬዳዋ በጎ ፈቃደኞችን አመስግነው መንግስት ግን እየደገፈን አይደለም ሲሉ ወቅሰዋል። ከምስራቅ ሐረርጌ ወተር ከተማ መጋዘንና ወፍጮ ቤት እንዲሁም ከቅርሳ ከተማ ደግሞ በቅርቡ 2 ሚሊዮን ብር አውጥተው እንዳስመረቁት የነገሩን ቤት እንደወደመባቸውና ባዶ እጃቸውን ድሬዳዋ እንደመጡ የሚናገሩት ወይዘሮ ፍቅር ተመንገሻ እንዲህ ይላሉ።
የቤተ ክርስቲያን አለቃ በህዝቡን በማስተባበር እራትና ምሳችንም ሳይቀርብን አብሩ ማጠቱን ቀይ መስቀልም እንዲህ የምንተኛባት ምንጣፍና ብዙ ልብስ ሰጥተውናል። አንዳንድ ልብስ ደግሞ የምንቀይረው ነገር አድርጎልናል። እንደገና በማህበር ደግሞ ብሉ ተብሎ የተሰጠን የተወሰነች ሩዝና የተወሰነች ዘይት ነበረች። ቀጥያችን እያደግን ጨርሰናል። በአሁኑ ሰዓትን ምንም ነገር የለንም። ምንም የምናደርገው ነገር የለም። ምንም የምንበላው ምንድሮ አቸውም የጠየቀን መንግስት የለም።
የድሬዳዋ አስተዳደር መታወቀያቸው የድሬዳዋ አስተዳደር መንግስት
ድሬዳዋ አስተዳደር ማለት አልጠየቀንም።
አስቀድሞ በገንደ ተስፋ ትምህርት ቤት ተጠልለው ለነበሩ ድጋፍ ማድረጋቸውን የተናገሩት የድሬዳዋ አስተዳደር አደጋ ስጋት ስራ አመራር ማስተባበሪያ ጽህፈት ቤት ኃላፊ አቶ ሮብሌ ኤልዬ ከምስራቅ ሐረርጌ የተፈናቀሉትን በነገ ዕለት ሊጎበኙ ማሰባቸውን ተናግረዋል። ዛሬ ሄጄ ጠይቂያቸው እስካሁን ድረስ ምንም አይነት ድጋፍ አላደረጉልንም፣ መጠውም አላዩንም እያሉ ነበር። ገብርኤል ቤተክርስቲያን ያሉትን ከዚህ ከምስራቅ ኦሮሚያ ከቀርሳና ወተር የመጡት
እሱን ገና ትናንትና ማገኘው በመለሆንም ው በአቅራቢያ ያሉ መንግስት አካል ነገርካቸው ነ ምን ያክል ምሩ መዝግባቸው ና መመዝግብ አንድ አመኖራቸው እና ለገታ ሰማይ ተስበናል።
ከበርገሌ ና ገንደ ተስፋ የተፈናቀሉትንስ
እነሱ ያልተመለሱ አሉ። እሱ በተሻለ ሁኔታ የተሰራ ነው። ሎስ እንዳይሄድ መረጃ እየተሰራ ነው።
ድጋፍስ አድርጋችሁላቸው?
ድጋፍ አድርገናል። ማለት ልጃቸውን
ድሬዳዋ ተከስቶ በነበረው ግጭት የተፈናቀሉ አብዛኞቹ ወደ ቀድሞ ቤታቸው እየተመለሱ ሲሆን የድሬዳዋ ዩኒቨርሲቲም በነገ ሁለት ትምህርት ጀምራለሁ ብሎ ማስታወቂያ አስነግሯል። ሆኖም በስላሴ ቤተክርስቲያን የተጠለሉት 1300 ገደማ ተማሪዎች ወደ ትምህርት ገበታ መመለስ አለመመለሳቸው ነገ የሚታይ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል እናመሰግናለን ለዘገባው። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። አሁን ወደ ወሎ የሚወስደን ዘገባ ላይ ነው የደረስነው። በደቡብ ወሎ ዞን ወረኢሉ ወረዳ በካቤና አካባቢዋ የቀድሞ ወረዳነት ይመለስልን የሚል ጥያቄ የቀሰቀሰው የማህበረሰብ ሁከት አሁን መርገቡ ታውቋል። ውዝግቡ ከአንድ ዓመት በላይ የዘለቀ ሲሆን ከትናንት በስቲያ በእርቁ መቋጫ እንዳገኘ አመልክቶ መስፍን አራጌ የሚከተለውን ዘገባ ልኮልናል።
በደቡብ ወሎ ዞን ወረኢሉ ወረዳ በካቤና አካባቢዋ የሚኖሩ የህብረተሰብ ክፍሎች የአካባቢው የቀድሞ ወረዳነት ይመለስልን የሚል ጥያቄ አንግበው ሲንቀሳቀሱ ቆይተዋል። ጥያቄውን ተከትሎ በተለይ በወረኢሉና በለጎጎር አካባቢ የህዝብ ለህዝብ ግንኙነቱ ታውኮ የንግድና የአስተዳደር ስራ ተስተጓጉሎ ቆይቷል። ይህ ለአንድ ዓመት ከአራት ወራት የዘለቀው ውጥረት አንድን ህዝብ ለሁለት ያለያየው አለመግባባት ከትናንት በስቲያ በእርቅ መቋጫውን አግኝቷል። የሁለቱ ህዝቦች ግንኙነት ዳግም አዲስ ምዕራፍ ከፍቷል። ምስጋና ቀጠና ከአጎራባቾቹ ደሴ ዙሪያ ለገሂዳ ለጋምቦና ጃማ ወረዳዎች ለተውጣጡ የሀገር ሽማግሌዎችና የሃይማኖት አባቶች ለሰላምታ የተለያዩ እጆች ተጨባብጠዋል። የተገፋፉ ትከሻዎች በቅፍ ተሳስበዋል። የሬሉን አካባቢ በመወከል በእርቅ ስነ ስርዓቱ ላይ የተገኙት አቶ አምባቸው ከበደ ያለፉት 16 ወራት የሁለቱን አካባቢ ህዝቦች ያራራቁ የባከኑ ጊዜያት ሲሉ ይገልጹታል።
አንደኛ ጋብቻው ውስጥ በቤተሰብነት የኖረ ህዝብ መገናኘት አልቻለም ነበር። ለቅሶም ሲኖር ሰርግም ሲኖር በባህሉ አብሮ ተፋቅሮ የኖረ ህዝብ መገናኘት አልቻለም። ሁለተኛ የካቤ ህዝብ ወደ ወረይሉ መጥቶ ገበያ አይገበኝም፣ የወረይሉ ህዝብ ወደ ካቤ ሄዶ ገበያ አይገበኝም እና በጣም ህዝቡ የተነፋፈቀ ህዝብ ነው። ህዝቡ አሁን ምንም ችግር የለበትም። የወረይሉም ህዝብ የካቤን ህዝብ ለመታረቅ ጉጉት ላይ የነበረ ህዝብ፣ እንደውም በሽምግልናው ጊዜ የካቤ ህዝብ ከእርቁ በኋላ ወደ ካቤ ከተማ ገብተን ስለነበረ ዱአ ያደርግ ነበረ፣ ይታረቁልን። የተነፋፈቀ ህዝብ ነው የተገናኘው።
የለጎጎራ ወረዳ አስመላሽ ኮሚቴ ሰብሳቢ አቶ አሊ ሙህይም ግጭቱ ማህበራዊና ኢኮኖሚያዊ ተጽዕኖ ያሳደረ እንደነበር አልደበቁም።
በተለይ በለጎጎራ አካባቢ የዛ አካባቢ ያለው ስለሆነ እዛ ያለውን ነው መናገር የምችለው። ከፍተኛ የሆነ የኢኮኖሚ መዋዠቅ ደርሷል። ሱቆች አላግባብ ለብዙ ወራቶች የተዘጉበት፣ ነጋዴዎች የንግድ ስራቸውን ያላከናወኑበት በርካታ ሂደቶች ስላለፉ ከፍተኛ የሆነ የኢኮኖሚ ውድቀት አለ። በስነ ልቦና ደረጃ ከፍተኛ የሚባል አሉታዊ ተጽዕኖ አሳድሯል።
በእርቁ ላይ መግባባት ከተደረሰባቸው ነጥቦች ከፊሉን ተወካዮቹ እንዲህ አብራሩታል።
የሁለቱ ህብረተሰቦች ክሎች የተግባቡባቸው ነጥቦች የለጎጎራ የወረዳነት ጥያቄ ምላሽ እስከሚያገኝ እንደሚቀጥል፣ ይህንንም ወረዳ አስተዳደሩም የዞን አስተዳደሩም እውቅና ሰጥቶ ኮሚቴዎችን እውቅና ሰጥቶ በማንቀሳቀስ ደረጃ ማስቀጠልና ከግብ እንዲደርስ የራሱን አስተዋጽኦ እንደሚያበረክት፣ የወረይሉም አካባቢ ህዝብ ይህንኑ በበጎነት ተቀብሎ በሀሳብ በገንዘብ በጉልበት ለመርዳት ቃል የተገባበት ሂደት ነው ያለው።
የወረዳን ጥያቄ የወረይሉ ህዝብ አይደለም የሚመልሰው፣ መንግስት ነው እና የሚመልሰው። ይህንን መንግስትን አብረን በጋራ ልንጠይቅ የእኛም አብሮ ተሳትፎ እንዲኖርበት አብረን በጋራ ልንጠይቅ መንግስትን በህግ አግባብ እስከ መጨረሻው ድረስ መጠየቅ እንደምንችል ነው።
በሌላ መልኩ በለጎጎራም በወረይሉም አካባቢ የተከሰሱ ሰዎች አለ 80ና ከዛ በላይ የሚደርሱ ሰዎች የእነሱም የክስ ሂደት ይሄ የሽምግልና ውጤት በጽሁፍ ለፍርድ ቤቶች ለፍትህ ስርዓቱ ደርሶ ህዝቡ ላይ የሚቋረጥበት ሁኔታ እንደሚኖር አመላካች ነገሮች ተቀምጠዋል ማለት ነው። በለጎጎራ አካባቢ ያሉ ነጋዴዎች እስካሁን በተፈጠረው ሁኔታ መነሻ የንግድ ፍቃዳቸውን አድሰው እየተንቀሳቀሱና ንግድም እየሰሩ አይደለም። ይሄ ባለመሆኑ በቀጣይ ከክልል መንግስት ጋር በመግባባት ችግሩ ከነሱ አቅም በላይ በመሆኑ የተፈጠረ ያለ ቅጣት የንግድ ፍቃዳቸው ታድሶ ወደ መደበኛ ስራቸው እንደሚመለሱ እንዲሁ የተስማማንበት ጉዳይ ነው።
አቶ አሊ ባለፈው አንድ አመት ከአራት ወር ገደማ የተወሰኑ ቀበሌዎች በወረይሉ ወረዳ ሳይተዳደሩ በጀትም ሳይተከልላቸው እና በአግባቡ ተጠቃሚ ሳይሆን ቆይተዋልና በአሁኑ ስምምነታችሁ እነዚህ ቀበሌዎች እንዴት ነው የሚሆኑት?
እነዚህ ቀበሌዎች አሁን በወረይሉ ወረዳ አስተዳደር የሚያገኙትን መንግስታዊ ጥቅም በዛ እንደሚያገኙ ስምምነት ላይ ተደርሷል ማለት ነው።
የደቡብ ወሎ ዞን ዋና አስተዳዳሪ አቶ ሰይድ መሐመድ በካቤና አካባቢዋ የወረዳነት ጥያቄ መነሳቱ ጋር ተያይዞ የነበረውን ችግር ለመፍታት መንግስት የተለያዩ ጥረቶችን ሲያደርግ ቢቆይም የሃይማኖት አባቶችና የአገር ሽማግሌዎች የፈጸሙትን የማስታረቅ ተግባር አድንቀዋል።
እውነት ለመናገር እንደ መንግስት ብዙ ተምረናል። ሁሉን ነገር የምናውቅ እየመሰለን እየጀመርን ምንተው ብዙ ነው። ግን እንደዚህ አይነት ትላልቅ አባቶች ሽማግሌዎች ግን እኛም ማናየውን ችግር ከስር መሰረቱ በጥልቀት ፈትለው አውቀው መፍትሄ የሚያበጁለት እርቃቸውም ደግሞ ቅራኔ የሌለው ውህደትን ጥልቀት ያለው መግባባትን የሚያመጣ የእርቅ ስነስርዓት የሚያካሂዱ አባቶች ያሉን መሆኑን ስናይ ከሁሉም በላይ ትልቅ ሀብት ወደ ጎን ትተን ሳንጠቀምበት ሳናለመው ሳንንከባከቡ መቆየታችን እኛ በራሱ እንድንማር አድርጎናል።
በወሎና አካባቢው የሚዘወተረው የእርቅ ስነስርዓት በህዝቦች መካከል አብሮነትን በማጠናከርና ህግን በማስከበር ለዘመናት የዘለቀ አኩሪ እሴት ነው ይሉታል ዋና አስተዳዳሪው።
ኮምቦልቻ አካባቢ በሃይማኖት መካከል የተፈጠረ ግጭቶች በሃይማኖት አባቶች እርቅ ፈጽመዋል። አምባሰል አካባቢ ላይ የተፈጠረውን እንደዚህ እርቅ በሽምግልና ጉዳዩን ጨርሰናል።
ወሎ ዩኒቨርሲቲ አገር በቀል እውቀቶችን ለችግር መፍቻነት በመጠቀም ላሳየው ድጋፍ አድናቆታቸውን የገለጹት ዋና አስተዳዳሪው በመንግስት በኩል ወደፊት የሚሰሩ ስራዎችንም ዘርዝረዋል።
ካቤና የወረሉ አካባቢ ላይ ያለው የህዝቦች ግንኙነት የነበረው መስተዳደርም ጠንካራ ሆኖ ሁሉንም አካባቢዎች የሚወክል የአመራር የማደራጀት ስራ እንሰራለን፣ ከእርቁ በኋላ ማለት። ከዛ ቀጥሎ ጥያቄያቸው ግን ጥያቄ ነው። ወረዳ ልሁን የሚለው ጥያቄ ህጋዊ ጥያቄ ነው፣ ተገቢነት ያለው ጥያቄ ነው፣ የህዝብ ጥያቄ ነው። ይህን ጥያቄ ማቅረቡ ትክክል ትክክል ነው። ጥያቄውን ለማስመለስ የተሄደበት መንገድ ግን ትክክል አልነበረም። ራስን ከመንግስት በመነጠል በተለያዩ ነገሮች ለመሄድ የተወከረው ነገር ትክክል አይደለም ነው እንጂ ግጭቱ ከመንግስቱም ጋር ጥያቄያቸው ወረዳ ለሁን ብሎ ማንሳት ምንም ችግር የለውም።
ኢትዮጵያ ውስጥ ከቅርብ ጊዜያት ወዲህ የሚስተዋሉ አለመግባባቶችንና ግጭቶችን በመፍታት የሀገር ሽማግሌዎችና የሃይማኖት አባቶች ተመሳሳይ ተግባራትን እንዲፈጽሙ ዋና አስተዳዳሪው ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ ተከታዩ ዘገባ ስናልፍ ወደ ኬንያ ይወስደናል። ዩናይትድ ስቴትስ የቀድሞውን የኬንያ ጠቅላይ አቃቢ ሕግ ፕሬዚዳንት አገሯ እንዳይገቡ ከለከለች ይላል። ዩናይትድ ስቴትስ የቀድሞውን ጠቅላይ አቃቢ ሕግ ፕሬዚዳንት አገር እንዳይገቡ ከለከለችው በኃላፊነት ዘመናቸው ሙስናን በአግባቡ አልተከላከሉም በሚል መሆኑን የአሜሪካ የውጭ ጉዳይ ቢሮ አስታውቋል። ለዝርዝሩ ገልሞ ዳዊት።
የአሜሪካ ውጭ ጉዳይ ቢሮ ጸሐፊ ማይክ ፖምፒዮ ዩናይትድ ስቴትስ ካሁን በኋላ በኬንያ ከሙስና ወንጀል ጋር በተያያዘ እጃቸው አለበት የተባሉትን የመንግስት ኃላፊዎችን ወደ ሀገሯ እንደማታስገባ አስታውቀዋል። ሰኞ ዕለትም አሞስ ዋቆ የቀድሞ የኬንያ ጠቅላይ አቃቢ ሕግ ፕሬዚዳንትና የአሁኑ የኬንያ ቡሲያ ግዛት አስተዳዳሪ በኃላፊነት ዘመናቸው ሙስናን አንሰራፍተዋል በሚል አሜሪካ ሀገሯ እንዳይገቡ ከልክላለች። ሚስተር ዋቆ እንደ ግሪጎሪያን ዘመን አቆጣጠር ከግንቦት 1991 እስከ ሰኔ 2011 የኬንያ ጠቅላይ አቃቢ ሕግ ፕሬዝዳንት የነበሩ ሲሆኑ በጊዜውም ኬንያ ወደ ዲሞክራሲ የመሸጋገር ወቅት ላይ የነበረች ሀገር ስለሆነች ተገቢ እርምጃ አለመውሰዳቸው ለቪዛው መከልከል በተጨማሪ እንደ ምክንያት ተወስደዋል። የአሜሪካ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ ሚስተር ዋቆና ቤተሰባቸው አሜሪካ እንዳይገቡ አሜሪካ ከልክላለች ካሉ በኋላ የኬንያ መንግስት ሙስናን ለመዋጋት የሚያደርገውን ጥረት አገራቸው እንደምትደግፍ ተናግረዋል። ሚስተር አሞስ ዋቆ ግን የቀረበባቸውን ክስ አስተባብለዋል። ትላንት ምሽት ለጋዜጠኞች ሲናገሩ ዩናይትድ ስቴትስ የተሳሳተ ውሳኔ ነው በእኔ ላይ ያሳለፈችው ብለዋል።
The allegation is that I was involved in significant corruption.
የኬንያ ጠቅላይ አቃቤ ሕግ ፕሬዚደንት በነበርኩ ጊዜ በሙስና ተዘፍቀሃል ተብሎ የሚቀርብብኝ ውንጀላ የቆየ የድሮ ታሪክ ነው። በቅርቡ ኬንያ ውስጥ ከሙስና ወንጀል ጋር ተያይዞ እየተነሱ ያሉ ተከሳሾችን ከመመልከት ይልቅ ለምንድን ነው በእኔ ላይ ቀድሞ ተላልፎ የነበረውን እገዳ አሁንም እንደ አዲስ ማስተላለፍ የተፈለገው? ይህ አይገባኝም።
ሚስተር ዋቆ አክለው የዩናይትድ ስቴትስ እገዳ ቤተሰባቸውንም ማካተቱን ተችተዋል። በኃላፊነት ዘመኔ ወንጀል እንኳን ቢፈጽም በግሌ እንጂ ቤተሰቤ የፈጸምኩት ድርጊት ሰለባ መሆን የለባቸውም ብለዋል። የአሁኑ የኬንያ ጠቅላይ አቃቢ ሕግ ፕሬዚዳንት ኑርዲን ሀጂ በኬንያ የተንሰራፋውን ሙስናን ለመከላከል የዩናይትድ ስቴትስ መንግስትን እርዳታ የጠየቁ ሲሆን አሜሪካም የመንግስት ካዚና መዝበረው የአገሬን ሀብት ያሸሹ ግለሰቦችና ባለስልጣናት ለማጋለጥ ከኬንያ ጋር መስማማቷ የሚታወስ ነው። ማይክ ፖምፒዮ በሙስና የተሳተፉ ማናቸውንም የኬንያ ባለስልጣናትና ዜጎች ላይ የሚወሰደው እርምጃ እንደሚቀጥልም አስታውቀዋል። ከአሁኑ እገዳ በተጨማሪ በ2009 ዓ.ም የኬንያ ጠቅላይ አቃቢ ሕግ ፕሬዚዳንት አሞስ ዋቆ ላይ ዩናይትድ ስቴትስ ተመሳሳይ እገዳ ማስቀመጧ የሚታወስ ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን እናመሰግናለን ከናይሮቢ። ቀጣዩ ዘገባ ደግሞ ወደ መካከለኛው ምስራቅ የሚወስደን ነው። በእስራኤል አረብ ማህበረሰቦች ውስጥ ሁከቱ እየተባባሰ መሆኑ ተገልጿል። ባለፉት 10 ወራት ውስጥ 79 ሰው በወንጀል ጥቃቶች መገደሉ የተዘገበ ሲሆን በአንዳንድ አካባቢዎች ወላጆች ልጆቻቸው ከመሸ እንዳይወጡ እየከለከሉ መሆናቸው ተነግሯል። ኢየሩሳሌም የምትገኘው ዘጋቢያችን ሊንዳ ግራንድስታይን ያጠናቀረችው ዘገባ አለ። ትዝታ በላቸው ታቀርባለች።
የእስራኤል አረብ ፖለቲከኞች የአገሪቱ ፓርላማ ደጃፍ ላይ ድንኳን ተክለው የአቤቱታ ድምጻቸውን እያሰሙ ነው። በማህበረሰቦቻቸው ውስጥ እየተንሰራፋ ነው የሚባለውን የአመጻና የሁከት አድራጎት ለመቃወም የ3 ቀናት የረሃብ አድማ መጥተዋል። የእስራኤል ከነሰት ወይም የፓርላማ አባል የሆኑት አረብ እንደራሴ አይዳ ቱማ ሱሌማን አንዷ ናቸው።
Well, having 79 murders in our society, having every night
በህብረተሰባችን ውስጥ 79 ሰው ተገደለ። ሰዎች በምሽቱ በጥይት ይመታሉ። የተደራጁ የወንጀል ቡድኖች ሰውን እያሸበሩት ነው። የሥራ ቦታዎችን እያሸበሩ ናቸው። ለነርሱ ግን ከለላ ይሰጣቸዋል። ይብቃን፣ በቃ ይብቃን።
አረቦች በሚኖሩባቸው ከተሞች ውስጥ የወረበሎች የወንጀለኛ ቡድኖች ጠመንጃ በአደባባይ ይዘው እየተዘዋወሩ ተኩስ እንደሚከፍቱ ተዘግቧል። ሁከቱ ከቁጥጥር ውጪ የሆነ መምጣቱንም የእስራኤል ቴሌቪዥን ተናግሯል። ህገወጥ መሳሪያዎችን ለማደንና ለመያዝ ዘመቻ መክፈታቸውን የእስራኤል መንግስትና ፖሊስም አስታውቀዋል። ትጥቆቻቸውን በፈቃዳቸው የሚያስረክቡትን ከቅጣት ነጻ እያደረጓቸው መሆኑም ታውቋል። የአረቦቹም ፖለቲከኞች የተቃውሞ ድንኳን የሚደግፏቸው አይሁድ አጋሮቻቸውም ጎብኝተዋል። የአይሁድ ካህናት ለሰብአዊ መብቶች የሚባለው ቡድን አባል የሆኑት ራባይ ኢሁድ ባንዴልም እዚያው ነበሩ።
The blood of Jewish citizens of Israel is not redder.
የእስራኤል አይሁድ ዜጎች ደም ቅላት ከእስራኤል አረብ ዜጎች ደም አይበልጥም። ሁላችንም እኩል ነን። የእስራኤል መንግስትና ፖሊስ በአረብ አካባቢዎች ሁከቱን በማስወገድ እኩል የሚይዘን ጊዜ ሩቅ አይሆንም።
በሁከቱ አይሁድ ዜጋ ቢገደል ኖሮ መንግስቱ ይበልጥ እንቀሳቀስ ነበር ሲሉ የአረብ እስራኤላውያኑ ማህበረሰብ ይወቅሳል።
አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ደግሞም አሃዱ ሬዲዮ ላይ 94.3 ኤፍኤም ላይ የሚቀርብላችሁን ዝግጅት ነው የምታደምጡት። እስከ 4 ሰዓት ድረስ አለን። ከኛ ጋር እንድታመሹ ከአክብሮት ጋር እንጋብዛለን። ወደ ሁለተኛው አጋማሽ መዝለቃችን ነው። የዩናይትድ ስቴትስ ዲፕሎማት ጎርደን ሰንላንድ በፕሬዝደንት ዶናልድ ትራምፕ ላይ ምርመራ በማካሄድ ላይ ለሚገኘው መርማሪ ቡድን ትናንት ቃላቸውን ሰጥተዋል። ለዩክሬን መሰጠት የነበረበት የዩናይትድ ስቴትስ የገንዘብ እርዳታ የትራምፕን የግል የፖለቲካ ጥቅም ከማስፈጸም ጋር ተያይዞ እንደነበረ ገልጸዋል። ትራምፕ ግን ያስተባብላሉ። የሶንላንድ የምስክርነት ቃል በምርመራው ላይ ወሳኝ ሚና ሊኖረው እንደሚችልም እየተነገረ ነው። የአሜሪካ ድምፅ የዩናይትድ ስቴትስ ምክር ቤት ዘጋቢ ካትሪን ጂፕሰን ያጠናቀረችውን ዘገባ አዳነች ፍስሐዬ ታቀርበዋለች።
በአውሮፓ ህብረት የዩናይትድ ስቴትስ አምባሳደር ሶንላንድ በከፍተኛ የትራምፕ አስተዳደር ባለሥልጣኖች ላይ ከባድ ነገሮች ተናግረዋል። በአሜሪካ ወታደራዊ እርዳታና ትራምፕን ከፖለቲካ አንጻር የሚጠቅም ምርመራ እንዲካሄድ ከመጠየቅ ጋር ስለነበረው ግንኙነት ለመጀመሪያ ጊዜ በይፋ ቃለ ምስክርነታቸውን ሰጥተዋል።
I know that members of this committee frequently frame these complicated issues.
የዚህ ኮሚቴ አባላት እነዚህን ውስብስብ ነጥቦች ኩዊድ ፕሮኮ ነበረን ወይም ይህን ካደረክልኝ ይህን አድርግልሃለሁ በሚል ላይ የተመሰረተ ነበርን በሚል ቀላል የመጠቃቀም ጥያቄ እንደሚያቀርቡ ታውቃለሁ። ከዋይት ሃውስ ስለተደረገው የስልክ ንግግርና ዋይት ሃውስን ስለመጎብኘት ጉዳይ ከዚህ ቀደም እንደተናገርኩት ሁሉ መልሱ አዎን ነው።
ሶንላንድ አያይዘው ምሳቸው አምባሳደር ከርት ቮልከር እና የኤነርጂ ሚኒስትር ሪክ ፐሪ ተግባሩን የፈጸሙት ከፕሬዚደንት ትራምፕ የግል ጠበቃ ሩዲ ጁሊያኒ በተሰጣቸው መመሪያ መሰረት ነው ብለዋል።
ከሚስተር ጁሊያኒ ጋር አንሰራም ብንል በዩናይትድ ስቴትስ እና በዩክሬን መካከል ያለውን ግንኙነት የማጠናከሩን ወሳኝ እድል እንደምናጣ ሁላችንም እንገነዘባለን። የፕሬዚደንቱን ትዕዛዝ የተከተልነውም ለዚህ ነው።
ከሶንላንድ የተሰማው ቃለ ምስክርነት ትራምፕ ስልጣናቸውን ካለ አግባብ መጠቀማቸውን በግል ያሳያል ይላሉ ዲሞክራቶቹ። ትራምፕ በያዝነው ዓመት ቀደም ሲል ከሶንላንድ ጋር በስልክ የተነጋገሩትን በመጥቀስ ተከላክለዋል።
ምንም አልፈልግም ኩዊድ ፕሮኮ ወይም እክክልኝ ልከክልህ ነገር አልፈልግም። ዜሌንስኪ ትክክለኛውን ተግባር እንዲፈጽሙ ንገሯቸው። ይህ የዩናይትድ ስቴትስ ፕሬዚደንት የመጨረሻ ቃል ነው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮም ለራሳቸው ተከላክለዋል።
I know precisely what American policy was with respect to Ukraine. I was working on it.
በዩክሬን ላይ የዩናይትድ ስቴትስ ፖሊሲ ምን እንደሆነ ጠንቅቄ ያውቃለሁ። ስሰራበት የነበረ ጉዳይ ነው። ስላከናወንነው ጉዳይም ኩራት ይሰማኛል። ለዩክሬን ሕዝብ አመርቂ ተግባር ፈጽመናል።
ትራምፕ አዘግይተውት የነበረውን ወደ 400 ሚሊዮን ዶላር የሚጠጋውን በዩናይትድ ስቴትስ የተመደበውን ወታደራዊ እርዳታ ለዩክራይን እንዲሰጥ ያደረጉት የማዘግየቱ ጉዳይ እንዳሳሰባቸው አንዳንድ ሰዎች መናገራቸውን ይፋ ከሆነ በኋላ ነው። ሪፑብሊካውያን በበኩላቸው ትራምፕ ውላድሮ ገንዘቡ ለዩክራይን እንዲሰጥ በማድረጋቸውና ዩክራይን በቀድሞው ምክትል ፕሬዚደንት ጆ ባይደንና በልጃቸው ላይ ምርመራ እንደምታካሄድ ባለመናገሯ ትራምፕ ሊከሰሱ አይችሉም በማለት እየተከራከሩ ነው። ትራምፕ ከስልጣን ሊያስነሳቸው የሚችል ክስ በሕዝብ ተወካዮች ምክር ቤት ዲሞክራቶች ከተመሰረተባቸው የሪፑብሊካውያን የበላይነት ባለበት የሕግ መወሰኛ ምክር ቤት ያላቸው ድጋፍ ከስልጣን እንዳይነሱ በማድረግ በኩል ወሳኝ ሚና ይኖረዋል።
አድማጮች፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ተከታዩ ዘገባ ወደ አዲስ አበባ ይመልሰን ይሆናል። ኢህአዴግ ከዚህ በኋላ በግንባርነት ሊቀጥል የሚችልበት ሁኔታ እንደሌለ ጥናቶች ጭምር ያረጋገጡት ጉዳይ ነው ሲሉ የግንባሩ ምክትል ሊቀመንበር ደመቀ መኮንን አስታወቁ። እውን እንደሚሆን የሚጠበቀው ውህድ ፓርቲ የመካከለኛ አማራጭ መፍትሄ ይዞ እንደሚመጣም ተናግረዋል። መለስካቸው አማሃ ነው የተከታተለው።
ምክትል ጠቅላይ ሚኒስትር ደመቀ መኮንን ትናንት ለአንዳንድ የብዙሃን መገናኛ ተቋማት በጽህፈት ቤታቸው በሰጡት ማብራሪያ እንዳስታወቁት የኢህአዴግን ውህደት በተመለከተ የተለያዩ አካላት ሐሳባቸውን የሰጡበት ነው። የኢህአዴግ እህት ድርጅቶች ብቻ ሳይሆኑ አጋር ድርጅቶች ተብለው በውሳኔ አሰጣጥ ሳይሳተፉ የቆዩት ድርጅቶች ሁሉ ስለ ውህዱ ፓርቲ ሐሳባቸውን ሰጥተዋል። ከዚህም ውጪ በከፍተኛ የትምህርት ተቋማት የሚመራመሩ ምሁራንም በጉዳዩ መሳተፋቸውን አብራርተዋል። በድርጅቱ በራሱ ተደረገ ያሉት ጥናት ያገኘው ግኝት አሁን ያለው አደረጃጀት በአሁኑ ወቅት ሁኔታ የሚጠይቃቸውን የመፍትሄ ሐሳቦች ለመፍጠት የሚያስችለው እንዳልሆነ ነው።
ኢህአዴግ ከዚህ በኋላ በግንባር ለመቀጠል የሚያስችለው ሁኔታ የለም። ኢህአዴግ ሁልጊዜ ከዚህ በላይ በይቅርታ መኖር አይችልም። የጀመረውን ለውጥ ማፋጠን፣ እየተሟላ የለውጥ ንቅናቄ ውስጥ መግባት አለበት የሚለው መከራከሪያ ሀሳብ ተነስቶ በዛ ደረጃ ይልቁንም ወደ መሰረታዊ ለውጥ እንሄድ ከተባለ ዋናውን እንቅፋትና መዋቅራዊ ለውጡን ፈተን ወደ ብልጽግና ጎራ የሚያሸጋግረንን ድርጅታዊ ቁመና መላበስ አለብን የሚለውን በመያዝ ነው ውሳኔ የተደረሰው ማለት ነው።
አቶ ደመቀ እንዳወሱት ውህዱ ፓርቲ ካለፉት በሀገሪቱ ከታዩ የለውጥ ሂደቶች ለመማር በእጅጉ እንደጣረ ጠቁመዋል። በኢትዮጵያ እስከዛሬ ያለው የለውጥ ባህል ያለፈውን የነበረውን ሁሉ ማናናቅ ማጣጣል ነበረ። በእሳቸው አባባል የነበረውን ነቅሎ መጣል ነበረ። ውህዱ ፓርቲ አስቀድሞ በነበሩ በጎ ስራዎች ላይ አዳዲስ መገድማት፣ ኢህአዴግ ስህተት ነው ብሎ ይቅርታ የጠየቀባቸውን ስህተቶች ያለ ርኅራኄ ማረም የውህደቱ አንዱ ዓላማ እንደሆነም አስረድተዋል። ውህደቱ ያስፈለገው በዚህ መንገድ ለመጓዝ እንደሆነም በሚከተለው መንገድ ገልጸውታል።
የውህደት ለምን የሚለውን ነገር ስናይ ይህ ሀገር በአሁኑ ሰዓት በሁለት ጽንፎች የተወጠረ ሀገራችን በሁለት ጽንፎች የተወጠረች ናት። በአንድ በኩል ከብሔርተኝነቱ ጋር ተያይዞ ወደ ጽንፈኛ ብሔርተኝነት ያመራ እጅግ የከረሩ አታያዎችና አሰላለፎች አሉ። በሌላ በኩል ደግሞ በሀገራዊ አንድነት ስም የቡድን መብቶችና ሌሎችን የብዝሃነት ጉዳዮችን ተገቢ ግምት ባለመስጠት የሚታዩ አታያዎችና አሰላለፎች አሉ። ይህን በሁለት ጫፍ ላይ የተወጠረ ፖለቲካዊ ምህዳር ኢህአዴግ አሁን በደረሰበት ደረጃ ላይ የመካከለኛ አማራጭ መፍትሄን በመያዝ ብሔራዊ ማንነትንና ሀገራዊ አንድነትን ያጣጣመ መካከለኛ አማራጭ ይዞ ተጨባጭ መፍትሄ ይዞ ወደፊት ለመራመድ ቀርቧል ማለት ነው።
በአንዳንዶች ዘንድ ዛሬም በስራ ላይ ባለው ህገ መንግስት በበኩርነት የተቀመጠው ጉዳይ እንደተረሳ ይነገራል። በህገ መንግስቱ መግቢያ የመጀመሪያው አንቀጽ ማሰሪያ ሀረግ አንድ የፖለቲካ ማህበረሰብ በመፍጠር የሚለውን ሀረግም ምክትል ጠቅላይ ሚኒስትሩ ውህዱ ፓርቲ ዋና ትኩረት እንደሚሰጠው ተናግረዋል።
አንድ የኢኮኖሚና የፖለቲካ ማህበረሰብ መገንባትን ማጠንጠኛ ማዕከሉ አድርጎ መስራት፣ አመራር ማረጋገጥ፣ ኃይል ማሰባሰብ ያስፈልጋል። በህገ መንግስቱና በየደረጃው ባሉት አቅጣጫዎች አንድ የኢኮኖሚና የፖለቲካ ማህበረሰብ የመገንባት ጉዳይ ጎልቶ የተቀመጠ ቢሆንም ለመነሻ የሚሆኑ እዛም እዚህም የተሰሩ ቢኖሩም በመሰረታዊነት ግን ብዙ ጥረትና ብዙ ስራ የሚጠይቅ ነው። አሁን ደግሞ ያንን በእጅጉ የሚፈታተኑ እውነታችም እያጋጠሙ ያለበት ነው እና የወዱ ፓርቲ የብልጽግና ፓርቲ በዚህ ጉዳይ ላይ ከፍተኛ ትኩረት ሰጥቶ ለመታገልና ለማታገል የቀረበ ፓርቲ ነው ማለት ነው።
አቶ ደመቀ መኮንን በመጨረሻም በኢህአዴግ የውህደት ዙሪያ ሆን ተብለው የሚነዙ ማሳሳቻ ሀሳቦች እንዳሉ ዘርዝረዋል። ውህደቱ ያለውን ፌዴራላዊ ስርዓት በመደምሰስ አህዳዊ ስርዓትን ለመመስረት የሚደረግ ደባ እንደሆነ የሚገለጸው መሰረት የሌለው ነው ብለዋል። አክለውም እውነቱ እየቆየ ይታያል የሚል አይነት መልስ ሰጥተውበታል።
ሀገሪቱን ወደ ብልጽግና ለማሻገር የተያዘ የውህደት አጀንዳ ዋና ዋና መሰረታዊ ምሰሶቹ የፌዴራሊዝም ስርዓቱን የማጠናከር፣ ማንኛውንም ጉዳይ በህገ መንግስታዊ ስርዓት የመምራት፣ የብዝሃነትን ከሀገራዊ አንድነት ጋር አጣጥሞ የማስጓዝና መድረኩ የሚመጥነውን ሀሳብ በሀሳብ ልዕልና የህብረተሰብን ንቅናቄ የመምራት ኃላፊነት ይዞ የመጓዝ ነው እንጂ እነዚህ ህብረተሰቡን ወደ ተለያየ አቅጣጫ ለማምራትና ውዥንብር ለመፍጠር ነው። ለነገሩ ፕሮግራሙ በዝርዝር ሁሉም ነገሮች በዝርዝር ደረጃውን እየጠበቁ ይፋ ሲደረጉ የትኛው ነው እውነቱ ህዝቡ መዳኘት ይችላል፣ ነባራዊ ሁኔታውም ከዛ የዘለለ ሊሆን አይችልምና በዚህ አግባብ ብናየው።
ሰሞኑን በኢህአዴግ ስራ አስፈጻሚ በአብላጫ ድምፅ የጸደቀው የወደፊቱ ውህድ ፓርቲ በኢህአዴግ ምክር ቤትና ጠቅላላ ጉባኤ የሚጸድቅ ከሆነ የኢትዮጵያ ብልጽግና ፓርቲ እንደሚባል ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች፣ ተከታዩም ከዚሁ ርዕስ ጋር ያቆየናል። ኢህአዴግ ባለፈው ቅዳሜ ባካሄደው ስብሰባ የፓርቲውን የውህደት ሀሳብና ውሳኔ አስመልክቶ ህወሓት በስብሰባው ወቅት ያነሳቸውን ጥያቄዎች እንዲሁም ውህደቱን የተቃወመበትን ምክንያት በተመለከተ የትግርኛ ክፍል ባልደረባችን ገብረ ገብረ መድን የህወሓቱን ስራ አስፈጻሚ አባልና የጽህፈት ቤቱን ምክትል ኃላፊ አቶ ጌታቸው ረዳን አነጋግሮ ተከታዩን አድርሶናል።
አቶ ጌታቸው ረዳ የህወሓት ስራ አስፈጻሚ አባልና የህወሓት ጽህፈት ቤት ምክትል ኃላፊ፣ ባለፈው ቅዳሜ የኢህአዴግ እንደ ድርጅት የማዋሃድ ስብሰባ አካሄዳችሁ ድምፅ እንደተሰጠበትና እናንተ እንደተቃወማችሁ ተገልጸዋልና ስለዚህ አጠር ያለ ማብራሪያ ይስጡኝ።
በመጀመሪያ ደረጃ ስብሰባው ሲጠራ ምክንያቱ የስብሰባው ምክንያት ምንድን ነው የሚል ጥያቄ ጠይቀን ነበረ። የቀረበው በወቅታዊ ሁኔታዎች ለመነጋገር የሚል ነበረ። ምናልባት የመጨረሻ ስብሰባችን ያደረግነው ነሐሴ የመጀመሪያ ሳምንት አካባቢ ይመስለኛል። በዛን ጊዜ የተነጋገርንበት ጉዳይ ውህደትን በሚመለከት የቀረበ ጥናት ነበረ፣ ምሁራን ያጠኑት የሚባል። ውህደት እንደሚታወቀው የቆየ አጀንዳ ነው፣ በተደጋጋሚ ስንነጋገርበት የነበረ ነው። ስለዚህ የተጠናው አጀንዳ ላይ ተመስርተን ውይይት እናደርግ ተባለ። ያኔ ሰፋ ያለ ውይይት ጊዜ ወሰድ ነው። በድርጅቶቹ መካከል ምንም አይነት የዓላማም የሆነ ያስተሳሰብ አንድነት እየጠፋ እንደሄደ ትኩረት ያደረገ ሰፊ ውይይት ነው ያደረግነው። በዛ ውይይት ላይ የሀገሪቱ የጸጥታ ሁኔታ የሚተነትን የደረስንበትን ትልቅ አደገኛ ደረጃ የሚያሳይ ውይይት አድርገን የድርጅቱ ሊቀመንበር ምናልባት ለጊዜው አስፈላጊ አይደለም እንለፈውና ድርጅቶች ያሉበት ሁኔታ የዓላማ አንድነትን በሚመለከት የተግባር አንድነትን በሚመለከት በስራ አስፈጻሚ ደረጃ ኢንፋክት መጀመሪያ በማዕከላዊ ኮሚቴ ደረጃ ነበር የተባለው፣ ኋላ በስራ አስፈጻሚ ደረጃ ይገምገምና ሁሉም አራቱም ድርጅቶች ገምግመው መጥተው በእነሱ ግምገማ ላይ የተመሰረተ ውይይት እናድርግ እና ለነሐሴ መጨረሻ ቀጠሮ ተይዞ ነበር። እስከ ነሐሴ 20 ድረስ ግምገማቸውን አቅርቡ ተብሎ ነሐሴ 20 ላይ ግምገማውን ሪፖርት አቅርቧል። ስለዚህ ስንጠራ አሁን ከሁለት ወር ከሶስት ወር በኋላ ያው እንቅስቃሴዎች እንደነበሩ እናውቃለን። ያው ሲቤነት የሚያገለለ ቢሆን በድርጅቱ ሊቀመንበር በእሳቸው ዙሪያ ባሉ ሰዎች ዘንድ በርካታ ስራዎች ይሰሩ ነበረ። በየአጋሮቹ እየሄዱ ስለ ውህደት ማውራት፣ ለመደመር ወስ ሶስት የሚባሉ ነገሮች እንደዚህ ስብሰባ ስንጠራ ወቅታዊ ሁኔታዎች እና እንደገባን አጀንዳው ምንድን ነው ብለን ሲጠይቅ ስለ ውህደት ጥናት ነው የተባለው። በቲፒኤልኤፍ በኩል የቀረበው ነገር አንደኛ አሁን ባለንበት ሁኔታ የሀገሪቱ ሁኔታ ባለፈው ከተሰበሰብንበት እየተባባሰ እንጂ የተሻሻለ የሆነ የመጣበት ሁኔታ የለም። ስለዚህ የሀገሪቱን ሁኔታ በዝርዝር መገምገም የሚያስችለን አጀንዳ መያዝ አለበት። በሁለተኛ ደረጃ ምርጫ ይካሄዳል ብለን አትሊስት በአቅጣጫ ደረጃ አስቀምጠናል። ህገ መንግስቱም የሚያስገድደው ነገር ነው። ምርጫን በሚመለከት ግን ምንም እዚህ ግባ የሚባል እንቅስቃሴ የተደረገ አይደለም። ስለዚህ ምርጫውን በሚመለከትም ውይይት ብናደርግ። በሶስተኛ ደረጃ ኢህአዴግ ያኔ ሰው የስራ አስፈጻሚ ያስቀመጠው አራቱም ድርጅቶች ሪፖርት አቅርበው የጻፉት ሪፖርት ላይ ተመስርቶ ውይይት ይደረግ የሚል ነው። ኢህአዴግ ምክር ቤት ጽህፈት ቤት ይህንን ኮምፓይል የሆነ ሪፖርት ይዞ መጥቶ ልንወያይበት ይገባል የሚል ሀሳብ አቀረብን። በድርጅቱ ሊቀመንበር በኩል አንዳንዶችም ማስተያየት ሰጡ። አዎ ከቲፒኤልኤፍ በስተቀር ሪፖርት ያቀረበ የለም ተባለ። ስለዚህ ስራቸውን አልሰሩም ማለት ነው፣ ፈቃደኞች አልነበሩ ማለት ነው። ያን በሚመለከት ስራ ካልተሰራ፣ አዎ እንደምትሉት የሀገሪቱ ወቅታዊ ሁኔታም አሳሳቢ ነው፣ መደረግ ያለበት መደረግ አለበት፣ ግን የተዘጋጀንበት ስላልሆነ በሚቀጥለው ስብሰባችን ብና አሉ ሊቀመንበሩ። እኛ ኢንሲስት አደረግን፣ ቮት ተደርጎ ከቲፒኤልኤፍ አመራርና የተወሰኑ ሰዎችም አይ ቲንክ አጀንዳውን ደግፈውት፣ ግን በድምፅ ብልጫ ዋናው ወደ ጥናት ላይ ተመስርተን ውይይት ብናደርግ የሚል አለፉ ማለት ነው። አሁን በዚህ ሰዓት ወደት ነው የሚቀድመው? የሀገሪቱን ወቅታዊ ሁኔታ መገምገም ነው የሚለው ያው ለሰሚው ምትወው ነገር ሆነ ማለት ነው። በአጋጣሚ ስራ አስፈጻሚው መስማት የፈቀደው ይሄኛውን በመሆኑ
ስለ ውህደቱ ገባን።
ስለዚህ ጉዳዩ የውህደት ጉዳይ ላይ ለመወያየት አልነበረም። ጉዳዩ ውህደትን በሚመለከት የቀረበው ጥናት ላይ ለመወያየት ነው የተደረገው። ስለዚህ ጥናትን በሚመለከት መወያየቱ ምንም ችግር የለውም። ጥናት ያቀረቡት ጥናት የሰሩት የሚባሉት ሰዎች እኛ ጋር እንዲሰበሰቡ ተደርጎ አንዳቸውም መጨረሻ ላይ ተገደው ነው እንዲያውም በተደጋጋሚ ጥያቄ ሲቀሉ ነው አንደኛው አስተያየት ሊሰጥ ተደረገው እንጂ ዋናው የድርጅቱ ሊቀመንበር የፈለጉት ውህደትን በሚመለከት በመርህ ደረጃ ተስማምተዋል የሚል የሚዲያ ሽፋን ማግኘት ነው የፈለጉት።
ስለዚህ እያሉኝ ያሉ ፕሮግራምም ይሁን ህገ ደንብ አልቀረበም ነው እያሉኝ ያሉ።
ፕሮግራም አልቀረበም፣ ህገ ደንብ አልቀረበም ነገርኩ እኮ ያሉት እኔ ሊቀመንበሩን አሁን ብዙ ሆኑ ስባር ነው ነገር አሁኑኑ በቃ እንወስንና ከዛ በኋላ የሚሆነው ይታያል አሉ። መጨረሻ ላይ ወጥረን ስንይዝ ምን አሉ፣ እንግዲያውስ በቃ ዜሮ ድራፍት አለ ነገ ቀርቦም ቢሆን ስወያዩበትና የሚሆነው እናደርግ ግን ቦት እናደርጋሉ። ቦት ምንድን ነው የሚደረግ? የቲፒኤልኤፍ አቋም ሁሌም በመርህ ላይ ተመስርተን ቦት ይደረግ ሲባል ይደግፍ የተወሰነ ሰው አወጣ ተቃውሟሉ እጃችን አወጣ ተቃወምን።
አቶ ጌታቸው፣ አቶ ፈቃዱ ተሰማ የኢህአደግ የስራ አስፈጻሚ ኮሚቴ አባል ለቪኦኤ የሰጡትን ቃለ ምልልስ ምንድን ነው የሚሉት? በህወሀት ደረጃ ሳይሆን ስድስት ሰዎች ተቃውመውታል። በድርጅት ደረጃ ነው የተቃወማችሁት ወይስ እንደ ግለሰብ ነው?
እጅ ማውጣት በድርጅት ደረጃ እጅ አይወጣም። ፈቃዱ አጠገቤ ነው የነበረው ሲያወጣ፣ በግሉ ነው ያወጣው እንጂ ከአብይ ጋር ጀምሮ አላወጣም። ይህን እነግርሃለሁ። እጅ ስታወጣ በግለሰብ ደረጃ ነው የምታወጣው። በዓለም ታሪክ እጅ ማውጣት ተሰብስበህ ተቧድነህ እጅ አይወጣም። አቋም ግን በድርጅት ደረጃ ነው የምትወስደው። የህወሀት አቋም ነው፣ እኔ እየነገርኩ ነው።
ስለዚህ ሁላችሁም የህወሀት ስራ አስፈጻሚ አባላት ተቃውማችሁታል ማለት ነው?
በአጋጣሚ የነበር ነው፣ ሁላችንም ተቃውመነዋል። እዛ ቦታ እጅ ስታወጣ ግን ተያይተህ አይደለም እጅ የምታወጣው። ያመንኩበት ነው፣ ማምንበት ነው፣ የህወሀት አቋም ነው። ለዛ ላይ ተመስርቼ ነው እጄን ያወጣሁት እኮ የድርጅታችን አቋም ተብሎ ቀርቧል። አስተያየት ስትሰጥ በግል ብለህ አስተያየት ልትሰጥ ትሰጣለህ። ስራ አስፈጻሚ እኮ እንደ አለመታደል ሆኖ እንጂ ማውራት ያለበት ስለ ኢትዮጵያ ነው፣ ስለ ድርጅት ማውራት አልነበረበትም። እንደ አለመታደል ሆኖ እንዳልኩ አሁን ሁሉም ሰው ምሽግ ምሽግ ይዞ ስለሚያወራ ይሄ በገሌ ነው እነ ፈቃዱ በድርጅት ሊያደርጉት እኔ የሰጠሁት ቦት በግል ሊሆን በምን ስሌት ሊሆን እጅ ሲወጣ ግን በግል ነው የምታወጣው።
ከዚህስ ወዴት ነው የምትሄዱት? የህወሀት ቀጣይ እድል ምንድን ነው?
የህወሀት ቀጣይ እድል ብዙም ሊያሳስብ አይገባም። የህወሀት ቀጣይ እድል የሚመሰረተው በህወሀት አመራር፣ በህወሀት አባላት፣ በህወሀት ደጋፊዎች፣ ኢምፖርታንትሊ በትግራይ ህዝብ። ስለዚህ እነሱ ቦታቸው ላይ ስላለው የሚያሳስብ ነገር አይደለም። አሁን የኢህአዴግን እጣ ፈንታ በሚመለከት እየጠየቀኝ ስለመሰለኝ ማለት ኢህአዴግ እንደ ድርጅት እንዲድን እንፈልጋለን። ድርጅት እንዲድን የምንፈልገው የተሰባሰብነው ሰዎች አለን ብለን እንድናምን አይደለም፣ በስልጣን እንድራኮት አይደለም። ከምንም በላይ ኢህአዴግ የሚወክለው ኢትዮጵያን የተሻለ ደረጃ ላይ ያደረሰ እስካሁን ግን ከነ ብዙ ችግሮቹ ማለት ነው ወደፊትም መቀጠል ያለበት ችግሮቹ ተስተካክሎ ወደፊት መቀጠል ያለበት ሀሳብ ስላለው ነው። ስለዚህ የሀሳብ እንዲድን እንፈልጋለን። የሀሳብ እንዲድን በሁሉም መድረኮች የሚቻለን ሁሉ ጥረት እናደርጋለን።
የመጨረሻ ጥያቄ ያደርገዋለሁ አቶ ጌታቸው። አሁን የኢህአዴግ አጋር ድርጅቶችና የኢህአዴግ አባል ድርጅቶች እናንተ በእናንተ መካከል ያለውን በህወሀትና በአዴፓ እንዲሁም በሌሎች ድርጅቶች ያለውን ግንኙነት በጣም አስቸጋሪ የሚባል ግንኙነት ነው። የአጋርነት የአብሮ የመስራት ሁኔታ አይደለም የሚታየው። አሁን ኢህአዴግ ሞቷል፣ ተቀብረዋል ሊባል ይችላል። ምንድን ነው አሁን የሚኖራችሁ ግንኙነት?
ኢህአዴግ እንዳልኩ ሀሳብ ነው። ሀሳቡ እንዲድን የሚቻለን ጥረት እናደርጋለን። ከዛ ውጭ አንደኛው ውህድ ፓርቲ ለማቋቋም ራሱን የቻለ ረዥም ሂደት ይጠይቃል። ጥያቄዎች አሉ፣ መመለስ ያለባቸው ጥያቄዎች። በእነዚያ ጥያቄዎች ዙሪያ አሁን የሚቋቋመው ውህድ ፓርቲ የድሮ የኢሰፓን መዋቅር የሚደግም ከሆነ አይጠቅመንም የሚሉ ሰዎች ይወጡ ይሆናል። ቢያንስ እኛ አይጠቅመንም እንላለን። የኢህአዴግ እጣ ፈንታ የሚባለው የኢህአዴግ ስብስብ እጣ ፈንታ አያሳስበኝም። የሚያሳስበኝ ኢህአዴግ የቆመናቸው ሀሳቦች እንዴት ይቀጥላሉ የሚል ነው። ስለዚህ እንዴት ይቀጥላሉ በሚለው እንግዲህ የሚቻለን እናበረክታለን። ሌሎች መድረኮች ቢፈጠሩ ወይ ጉድ ካልተፈጠሩም ግን ያው መድረክ መፍጠር ካልሆነ በስተቀር ብዙም በዚህ ጉዳይ ላይ እንደተባለው ያው ሲሆን የምናየው ነው የሚሆነው። ሞቱን መርዶውን ስላልሰማ ማለት ነው።
አቶ ጌታቸው ረዳ የህወሀትና የኢህአዴግ ስራ አስፈጻሚ እንዲሁም የህወሀት ጽህፈት ቤት ምክትል ኃላፊ ለሰጡኝ ማብራሪያ በጣም አመሰግናለሁ።
ገብረ ገብረ መድህንና እንግዳውን አቶ ጌታቸው እናመሰግናለን። ወደ ተከታዩ ሳምንታዊ ቅንብር ይሆናል የምናልፈው፣ ባህልና ማህበረሰብ።
በዋናዋ ገጸ ባህሪሽ ሚና የተመል ገጸ ባህሪ የምትጫወተው ታዳጊ ልጅ አሁንም እትዩን ታሪክ የሚመስል ከኤሊ ጋር ያላቸውን የልጅነት ፍቅር ፈተና ላይ ሲወድቅ እንመለከታለን። የብሔራዊ ውትድርና የጦርነት ወቅት ነው። ቆንጅት ድምጹ ቀድሞ የጀመረ ይመስላል የማስተዋወቅ አንቺም የመጠየቅ ዕድል አልተገኘም።
ለእንግዳ ጥያቄው
ሰዓታችን እያለቀ ስለሆነ ባጭሩ አስተዋውቃለሁ። ፊክትሪ የፊልሙ ስም ነው። የሾላ ዛፍ እንደማለት ነው። ዓለም ወርቅ ዴቪድያን ትባላለች የፊልሙ ዲሬክተር። በመጽሔት ባጭሩ አስተዋውቀናታል። ቀደም ብለን ከጀመርንበት በቅርቡን ጥቂት ደቂቃዎች ወደ ቃለ ምልልሳችን። በዋናዋ ገጸ ባህሪሽ ሚና የተመል ገጸ ባህሪ የምትጫወተው ታዳጊ ልጅ አሁንም እትዩን ታሪክ የሚመስል ከኤሊ ጋር ያላቸውን የልጅነት ፍቅር ፈተና ላይ ሲወድቅ እንመለከታለን። የብሔራዊ ውትድርና የጦርነት ወቅት ነው። ህጻናት ለዘመቻ የሚታጩበት በአንድ በኩል ከዛ ጨለማ ጊዜ ብለሸዋል፣ ከዛ ለመውጣት ተስፋ ወዳደረጉበት አገር ለመሄድ ቤተሰቦች ይሞክራሉ። እስኪ ከፊልም ተዋናዮችሽ ጋር የነበረው ናጫዎችን እንደተረዳ ነው ይህ ሁሉ አድናቆት የተሰጠው ፊልም በጀማሪ ተዋናያን የተሰራው። ከዚህ ቀደም ፊልም ባልሰሩ ሁሉ አንዳንዶቹን ከያሉበት ፈልገሽ እንዴት እንዳገኘሽ ስታጫዎችን ነበረ። ከፊልሙ በኋላ በነበረ ጥያቄና መልስ ላይ እስኪ አጫዎች።
በሁለት የተከፋፈለ ነው። አብዛኛውን ወጣቶች ልጆች ሆነ የሰሩት የፊልም ትምህርት ቤት ሄደው ሙያ ምናምን የሌላቸው ልጆች ናቸው። እሱንም የራሴ አስተሳሰብ ነው በዛ መግለጽ የፈለግኩት። አንደኛ እኔ አዲስ አበባ ሾላ የካሚካኤል እዛ አካባቢ ነው ያደግኩት እና የሰፈር ልጆች ማስፊት ምናምን የሚያስታውሰው ያንን ነው የፈለግኩት። የሰፈር ልጆች ማለት ብልጥ አራዳነን ካስተዳደግም ቤት ውስጥ እንሰራለን፣ ጎበዞችም ነን፣ አቧራት እና ቦን ነው የምንውለው፣ ሙሉ ላይፍ አለን። የቤትም ስራ ስሰራ ነው። በጣም ቤተሰብ ረዳ ነበረ ባለኝ ችሎታ። ግን የልጅነቴም ስጫወት ወንዝ ነበረ። እንጨት ለቀማ ስንሄድም ስንመለስ እንጨት እንለቅማለን፣ ስራችን እናካሄዳለን። ከዛ ውጪ ግን እንጨቱንም ለቅመን ስንት ጨዋታ ነበረን። ስለዚህ ሁለቱ የተያያዘ ነገር ነው በእኔ ጭንቅላት ውስጥ ያለው። ስራ ምሰራለው፣ ዲስፕሊን አለ። ግን የልጅነቴ በቃ አዎ፣ እነዛን ልጆች የት ነው ማገኘው ብዬ ኦኬ፣ በየመንገዱ በየሰፈሩ ሾላ ሰፈር ሄደን እዚህ ሰፈር ሄደን ማየት እነዛ መምረጥ አለብን ምናምን ብዬ ወስኛለሁ። የወሰናው ጉዳይ ብቻም ሳይሆን ኢትዮጵያ የትወና ኤጀንሲ የለም፣ ይሄ መሰራት አለበት።
ተዋናያንን የሚፈልግ አንድ ፊልም ሰሪ እንዲህ አይነት ለገጸ ባህሪያት የሚጫወቱልኝ ላወዳደራቸው የምፈልጋቸው ተዋናያን አሉ ብሎ የሚሄድበት ያን የተደራጀ ባለሙያዎች ያሉበት ድርጅት ማለት ነው።
ሁሉንም ያሉትን ተዋናኞች ፍላጎት ያላቸውን አንድ ላይ አደራጅቶ እያሳየ የምሰራው ኤጀንሲ ያስፈልጋል። ያም ስለሌላ ሁለተኛ መንገድ ኦኬ፣ እንደዚህ በእንደዚህ አይነት መንገድ። ግን ትላልቆቹ ወይንሸት ቅድስ ወላጆች ሆነው የተጫወቱት እና ተሰግድላቸው የታወቁ ተዋናኞች ናቸው። ስለዚህ እነሱን ቀደም ብዬ ብዙ የኢትዮጵያ ቴሌቪዥን ድራማ አይ ነበረ፣ ፊልሞች አይ ነበረ፣ ማንን እፈልጋለሁ ማንን አደርጋለሁ ለማየት።
ታዋቂዎቹን ወደኋላ ላይ ጠቀሻቸውን ለተጫወቱት ስራ ተስማሚ መሆናቸውን አውቀሽ አገኘሻቸው። ታዳጊዎቹን ግን ባልተለመደ መንገድ ነው። እስኪ ስለ ፊልም ፍላጎትሽ፣ ስለ ልጅነትሽ፣ ወደ ፊልም ዓለም ስለገባሽበት ሁኔታ ደግሞ አጫዎችን። ቀደም ብለን መግቢያው እንደገለጽ ነው የ11 ዓመት ልጅ እያለሽ ነው የሄድሽው። እንዴት ሄድሽ? የእንጀራ አባትሽ ቤተ እስራኤላዊ እንደሆኑ ገልጽሻል። ሌሎች ቤተሰቦችሽ፣ ወላጆች ቤተ እስራኤላውያን አይደሉም። እንዴት ሄድሽ? ከዛስ ወደ ሲኒማው ዓለም እንዴት ገባሽ?
የእንጀራ አባቴ ቤተ እስራኤል ስለሆነ አንድ ላይ ሄድን።
አንቺ አይደለሽም ማለት ነው ቤተ እስራኤል?
እኔ አይደለሁኝም፣ ግን ኑሮዬ ህይወቴ እስራኤል ውስጥ ነው። ብዙ ሪችዋል ምናምን ማድረገው እንደ ቤተ እስራኤል ነው። የፊልም ፍላጎቴ የወሰንኩት አሁን እዚህ ያጠገብህ ቁጭ ብዬ እለፈልፋለሁ እናገራለሁ ስራው ስለተሰራ ነው። ግን በጣም ይቸግረኝ ነበረ አስተሳሰብ። ብዙ ሰው ሳናገር በልጅነቴ ነው የምልህ የራሴ ልብ የሚነት
ልብሽ የሚደርስ አይደለም
የሰው ሁኔታ ገጸ ባህሪ አይገባኝም። በጣም ያስጨንቀኝ ነበር። በጣም ጭንቀታዊ
ከሰው ጋር ባለሽ ግንኙነት ነው የምትይኝ ወይስ ወደ ፊልም ከገባሽ በኋላ?
በፊት ነው ማለት
ነው። ሰው ጋር ባለሽ ግንኙነት? እሺ።
ምን ነጋገረው ጠለቅ የሆነት አይደርስም። የእውነት ነገር አይመስለኝም። ምግባባ አይመስለኝም። ምን የምፈልገው የሚገባቸው አይመስለኝም ከሰው ልጅ ጋር እና በዛም በጣም ያስጨንቀኛል የራሴን ፍላጎት ለመግለጽ። መጨረሻ ላይ ከፍ እያልኩኝ ሲሄድ እና ብዙ መጻፍ አነባለሁ ያን ስሜቴን ኦኬ እኔ ብቻ እብድ አይደለሁኝም አሉ እንደዚህ ስሜታቸው የሰው ልጅ ነው ደንበኛ የሚያስተነፍስ እንደዚህ መጻፎች ሳደግ ነው። ስለዚህ የመጻፍ ሰው ነው። አዎ መጨረሻ ላይ ሪሰርች ላረግ ለሆነ ፊልም አበሻ ፈልጋ ነው አማርኛ የምትናገር እና ዕብራይስጥ የምትናገር ፈልጋ የፊልም ዳይሬክተር ናት። ከሷ ጋር ስራውን ስሰራ ኢትስ ላይክ
አድማጮች ቃለ ምልልሳችን አላለቀም። ጀምር አድርገን ያቆም ነው። በሚቀጥለው ፕሮግራም እንመለስበታለን። ለምሽቱ ያዝነውንም በዚሁ ቋጨን። ትግርኛ ስርጭት ይቀጥላል። ያስተናገድናችሁ አሉላ ከበደና
ቆንጅት ታየነን። በእኛ በኩል ደህና ደሩ። ነገ እንገናኛለን።